የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከዋሽንግተን ዲሲ አሜሪካ ድምጽ ስቱዲዮ እነሆ መደመጥ ጀመረ ጋቢና ቪኦኤ።
ለዛሬ በሳምንት እስከ ተደመጡት ፕሮግራሞቻችን መራርጠን ይዘንላችኋል። ኤደን ገረመውና ሀብታሙ ስዩም ስናስተናግዳችሁ እናመሻለን።
ጋቢና ቪኦኤ የአዲሱ ትውልድ ድምጽ አብራችሁን ስለምታመሹ እናመሰግናለን። ሀብታሙ ስዩምና
ኤደን ገረመው አብረናችኋለን።
ወደ ቀጣዩ ዘገባ እናምራ። ከካናዳ ወደ ኢትዮጵያ ቀናውን የሎተሪ አሸናፊ ሚካኤል አጽባ ገብሩን ገድለዋል የተባሉ ሁለት ተጠርጣሪዎችን በቁጥጥር ስር መዋሉን የአዲስ አበባ ከተማ ፖሊስ ኮሚሽን አስታውቋል። የኮሚሽኑ የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታው ለአሜሪካ ድምጽ ራዲዮ እንዳስታወቁት በተመሳሳይ የኢትዮጵያ አየር መንገድ የሂሳብ ሰራተኛ የሆነችውን ጸገነት አንተነህን በመግደል የተጠረጠሩ ሶስት ተጠርጣሪዎችም በቁጥጥር ስር መዋላቸውን ተናግረዋል።
በተጨማሪም በመስቀል ዋዜማ በከተማዋ በተደረገ ድንገተኛ አሰሳ በርካታ ህገወጥ የጦር መሳሪያዎችና ገንዘብ ለመያዝ መቻላቸውን ያከሉት ኮማንደር ፋሲካ አልፎ አልፎ የሚደርሱ ወንጀሎች ቢከሰቱም አሁንም የከተማዋ ደህንነት በመልካም ሁኔታ ላይ እንደሚገኝ አስታውቀዋል። ሀብታሙ ስዩም የዚህን ዘገባ ዝርዝር እንዲያስደምጠናል።
ከ2011 ክረምት መገባደጃ ጀምሮ ከተማዋ በበዓላት ሰሞን ከሚገጥሙ የወንጀል ድርጊቶች ትጠበቅ ዘንድ ስለፋሰም ብቻለው የሚለው የአዲስ አበባ ከተማ ፖሊስ ኮሚሽን ልፋቱ የኋላ ኋላ ውጤት እንዳመጣ አስታውቀዋል። በተለይ በትናንትናው ዕለት በተለያዩ የከተማዋ ጥጎች ባደረግኩት ድንገተኛ ፍተሻ በርካታ ህገወጥ መሳሪያዎችና ገንዘብ ለመያዝ ችያለው ብሏል። በህዝብ ግንኙነት ኃላፊው ኮማንደር ፋሲካ ፋንታው በኩል
ከ15 2012 ዓ.ም ድረስ ከአዲስ አበባ ፖሊስ ኮሚሽን ከፌደራል ፖሊስ ጋር በጥምረት ባደረገው ፍተሻና ቁጥጥር አቃቂ ቃሊቲ ክፍለ ከተማ ልዩ ቦታው ሳሪስ አቦ አካባቢ አንድ የፍሬዳ ቁጥሩ ኮድ 269099 አዲስ አበባ መኪና ውስጥ ብዛታቸው 8 ስታር ሽጉጦች ከአምስት ተጠርጣሪዎች ጋር ነው የተያዙት። በተመሳሳይ ጨርቆስ ክፍለ ከተማ ከ12 ግለሰቦች ላይ 3 ገጀራ፣ 12 ጭበዎች እንዲሁም የፍሬዳ ቁጥሩ ኮድ 2B362093 አዲስ አበባ ቪክስ ተሽከርካሪ ውስጥ 1300 የአሜሪካ ዶላር ነው የተያዘው።
ከጥቂት ሳምንታት ወዲህ በከተማዋ ነዋሪዎች ዘንድ ድንጋጤን ፈጥሮ የሰነበቱ ሁለት የግድያ ወንጀሎች አሉ። አንደኛው የግድያ ወንጀል የተፈጸመው ከካናዳ ወደ ኢትዮጵያ ባቀናው ሚካኤል አጽባህ ገብሩ ላይ ነው። የ41 ዓመቱ ሚካኤል ከሁለት ዓመታት በፊት በሎቶ ማክስ ሎተሪ 10 ሚሊዮን ዶላር ማሸነፉን ተከትሎ በበርካታ ኢትዮጵያን ዘንድ የሚታወቅ ነው። ሁለተኛው ወንጀል ደግሞ የኢትዮጵያ አየር መንገድ የሂሳብ ሰራተኛ በሆነችው የ27 ዓመቷ ወጣት ጸገነት አንተነህ ላይ የተፈጸመ ነው። የሁለቱም ህይወት የተቀጠፈው ንብረታቸውን ለመዝረፍ ባቀዱ ወንጀለኞች መሆኑን የሚናገሩት ኮማንደር ፋሲካ ተጠርጣሪዎችን በቁጥጥር ስር አውለናል ብለዋል።
ከዚህ ከግድያው ጋር በተያያዘ ባለፈው አንድ ካናዳ ሀገር የነበረ ሚካኤል ባገብሩ የሚባል ግለሰብ ከያሳ አካባቢ ሲዝናና ቆይቶ ከጓደኛው ጋር ሌሎች 6 ሰዓት ላይ የያዘውን ንብረት ለመቀማት በሞከሩ ወንጀል ፈጻሚዎች ህይወቱ አልፎ ነበረ። እነዚህ ተጠርጣሪዎቹ በሶስተኛው ቀን ሌላ ወንጀል ለመፈጸም በሌላ ቦታ ሲንቀሳቀሱ በህብረተሰቡ እትም ተያዘው። ዋና ወንጀል ፈጻሚዎች 2 ናቸው። አባሪ የነበረው አንደኛ ነው እንግዲህ ያልተያዘው እንጂ 2 ተይዘው ያው ምርመራ እየተጣራባቸው ነው የሚገኙ። እነሱም ወንጀል የፈጸማቸውን አረጋግጠውልናል። ተመሳሳይ በ6 የአንደኛ ወር 2012 ዓ.ም ከጠዋቱ 12:30 ላይ አቃቂ ቃሊቲ ክፍለ ከተማ ወረዳ 3 ልዩ ቦታው ሰላም ፍሬ ጤና ጣቢያ አካባቢ ተብሎ የሚጠራው አካባቢ ኢትዮጵያ አየር መንገድ የሂሳብ ሰራተኛ የሆነችው ጸገነት አንተነህ ወይም የተባለ 27 ዓመት ወጣት ከቤቷ ተነስታ ወደ ስራ ቦታ ለመሄድ ባጃጅ ተራ ሄዳ 3 ሆኖ ወንጀል ለመፈጸም አስበው ባጃጅ ውስጥ ካስገቧት በኋላ የያዘችውን ንብረትና ሞባይሏን ቀምተው የእሷ ህይወት እንዲጠፋ ያደረጉ 3 የተጠርጣሪዎችን ቀን ከሌሊት ባደረግነው ብርቱ ክትትል በ9ኛው ቀን 3 ወንጀል ፈጻሚዎችን ይዘን በነሱ ላይ ምርመራ እያጠራን ነው ያለ ነው።
የአዲስ አበባ ከተማ ነዋሪዎች በተለያዩ ስፍራዎች ነጥቂያና ዝርፊያ እየተንሰራፋ ነው፣ ወጥተን መግባት እያሰጋን ነው የሚለው አቤቱታዎችን በእኛም ራዲዮ ጣቢያ ሳይቀር ማሰማታቸው ይታወሳል። የቅርብ ጊዜ ወንጀሎችን ላብነት በመጥቀስ በማህበራዊ መገናኛዎች ላይ የከተማውን ፖሊስ ኮሚሽን የተቹም ጥቂት አይደሉም። ኮማንደር ፋሲካ እነዚህ ትችቶች ጥረቶቻችንን ካለመገንዘብ የተሰጡ ናቸው ሲሉ ይሟገታሉ።
የተለያዩ ማህበራዊ ሚዲያዎች አንደኛው ዘመድ ያለው ወገን ያለው ነው የምትከታተሉት ሌላው አትከታተሉም የሚል ነው የሚያነሱት። ይሄ ደግሞ ትክክል አይደለም። ከተማው እንደዚሁ በወንጀል ስጋት ያለበት ነው፣ ወጥቶ መግባት አይቻልም፣ እንደዚያ የሚባል ነገር የለም። እውነት ለመናገር አዲስ አበባ ላይ እጅግ በጣም ሰላማዊ ነው። ሰላማዊ ብቻ አይደለም፣ ማንም ሰው እንደፈለገ ቤቱ የሚንቀሳቀስበት ነው። በዛ መጠን ደግሞ ወንጀል ፈጻሚዎቹ ከተለያዩ አካባቢ መጥተው እዚሁ አዲስ አበባ የሚገኙ የሚንቀሳቀሱት አሉ እና የሚንቀሳቀሱ ወንጀል ፈጻሚዎችን በየቀኑ እያዝን ነው። ወንጀል ከመፈጸማቸው በፊት የመከላከሉ ከፈጸሙ በኋላ ብዙ እርቆ ሳይሄዱ እጅ ከፍንጅ የመያዙ ከህብረተሰቡ ጋር እየሰራ ነው እና ይህን ተግባር አጠናክረን ነው የምንቀጥለው እና ከተማችን የስጋት ከተማ ሳይሆን ሰላማዊ ከተማ መሆኗንም በዚህ እግረ መንገድ ይህንን የሚያዳምጡ ሰዎች ቢገነዘቡ በጣም ደስ ይለኛል።
ኮማንደር ፋሲካ ፋንታው የከተማዋ ፖሊስ ዜጎች ያለ ፍርሃት ወጥተው እንዲገቡ የሚያደርገውን ጥረት እንደሚያሳድግ ነግረውናል። የከተማዋ ነዋሪም ታዲያ እንዲያግዘን ይሁን ብለዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
እያዳመጣችሁ የምትገኙት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። እንግዲህ ጫት በኢትዮጵያ ወጣቶች ላይ እያደረሰ ያለው ጉዳት ተደጋግሞ ተወስዷል። ይሁንና ይህን ተክል በማልማት ኑሯቸውን የሚደጉሙ አርሶ አደሮች መበራከት ወጣቶችን ከሱሰኝነት ለማስጣል በሚደረገው ሙከራ ላይ ፈተና መተው እሙን ነው።
ከአንድ ሺህ ሄክታር በላይ ማሳ በጫት ከተሸፈነባቸው የባህር ዳር ዙሪያ ወረዳዎች እየተሰማ ያለው ዜና ግን ተስፋ ፈንጣቂ ይመስላል። ለወትሮ ጫት በማልማት ይተዳደሩ የነበሩ አርሶ አደሮች ከጫት የምናገኘው ትርፍ ይቅርብን እያሉ ነው። ፊታቸውን ወደ ሌሎች አማራጮች እያዞሩ እንደሆነም ተሰምተዋል። አስቴር ምስጋናው ዝርዝር ዘገባ አላት።
አቶ በላይ ያሰሙ በባህር ዳር ከተማ በጊሻባይ ቀበሌ ልዩ ስሙ አባ መከተ በሚባል አካባቢ ሰፊ የጫት ማሳ ያላቸው አርሶ አደር ናቸው። ለ11 ዓመታት ያህል በጫት ምርት ጠቀም ያለ ገንዘብ ያገኙ አንድ ልጃቸውን ግን በጫት ሱስ ምክንያት አጥተዋል። ታዲያም አቶ በላይ አንድ ልጃቸውን ያሳጣቸው ኪሳቸውን ግን የሞላውን የጫት ጥቅም ይቅርብ በማለት የጫት ማሳውን በአትክልትና ፍራፍሬ ቀይረዋል።
ጫት መጀመሪያ ሲተከል ያው ብር ያስገኛል ጥቅም አለው የሚባል በመስማት ነው ከሰዎች ያተከልኩተኝ እንጂ ጉዳቱን አላወኩም ነበር። ከዛ በኋላ ከተከልኩት በኋላ ጫት የወጣት ሀብት የሚያሳጣ መሆኑን በመረዳት ከቤተሰቤ አንዱ ልጅ የጫት ተጠቂ መሆኑን ሲሰማ ቢያንስ እኔ በኩሌን ለመወጣት ሞዴል ሆኖ ሌሎችም ጫትን አጥፍተው በሌላ ስራ እንዲተዳደሩ። ጫት ለግለሰብ ይጠቅማል፣ ሌሎች ሰዎችን ይገላል። እኔ ጫት ማጥፋት ፈልጋለሁ፣ ጫት ሰው እየገደለ ነው። ስለዚህ ሞዴል ነው ጫት እናጥፋ። ለጫት ስራ አጥተው ጫት ለሚቀሙ ልጆች ሌላ ስራ እንፍጠር። ብዙ ጊዜ መንግስት ጋር እነጋገራለሁ በዚህ ጉዳይ ላይ መድረክ ላይ ምናምን በማገኛቸው ነገሮች ሁሉ አጋጣሚ ስብሰባዎች ላይ ምናምን ላይ አነሳዋለሁ ይህንን ጉዳይ። ነገራችን ላይ ጫት የሚቅሙ ሰዎች ጋር ወጣቶች ጋር ተነጋግሬያለሁ። ቀደም ማለት ነው ወይ ጫት ጠፍቶ የሚል ነገር ነው የሚሰጡኝ ነበር። በዚህም ተነጋግረን ያው እኔ ጫት እንዳጠፋ አደረኩ። ልጆችን በጥቃቅን አደራጀው መንግስት ስራ ይስጣቸው ነው።
በባህር ዳር ከተማ በርካታ ጫት ቃሚ ወጣቶች ቢኖሩም ከነጋገርኳቸው መካከል እንደ አቶ በላይ ሁሉ ጫት ቢጠፋ ትውልድ ይድናል የሚል አስተያየት የሰጡኝ ወጣቶችም አግኝቻለሁ።
ወርቁ ንዮ ባላል 16 ዓመት ቅም ያለው ያው ጉዳቱን ይታወቀኝ ጫት የሆነ ስራ ምናምን መስራት አይችም ያስቀምጥሻል። ለምቀመው ስራ ስለሌለኝ የጫት ወጮችን ማገኛቸው ያው በዚህ በአካባቢ ያሉት ሰዎች አንዱም የሆነ ነገር ሲልከኝ ያነዛም በማገኛቸው ሳንቲሞች ይገዛል። አዛም አልፎ ደግሞ ለምን አልቃመን ብለው እንኳን ዝም ብለው ይሰጡኛል ሁላ።
ጫት ቃሚዎች ተተሳሰባላችሁ?
ተሳሰባለን። ግን ያን ሐሳብ ለስራ ለቁም ነገር ቢያረግልን ጥሩ ነበር። ያው ቃምን ቃም ነው።
በየትኛው አማራጭ ነው አሁን አንተ ጫት ልታቆም የምትችለው? ቢወደድ ነው ወይስ ቢጠፋ?
አረ ቢጠፋ ነው እኔ የምመርጠው። ከሚወደድ ቢጠፋ ነው የምመርጠው። ብር እየተወደደ ባለበት ዘመን የት ይመጣል ገንዘብ? ያው ቢጠፋ ደስ ይላል። እኛም ለውጥ ይኖረናል ብዬ አስባለሁ እንጂ ቢወደድማ በቃ ትታገያለሽ። አሁን እኮ እንደ ምግብ እኮ አድርገነዋል። ተወዶ ግን ሀብታምና ድሃ ብሎ ከለያየና ይደብረኛል።
አቶ በላይ የጫት ማሳን በአትክልትና ፍራፍሬ መቀየር ስራ በእርሳቸው ብቻ አላቆምም። በአካባቢያቸውም የሚገኙ አርሶ አደሮችን ተጽዕኖ ፈጥረው ሀሳባቸውን እንዲቀይሩ አድርገዋል።
አካባቢ ሰዎች ጋር አንዳንድ በጣም ሰፋፊ ጫት ያላቸው ሰዎችና ይህንን ጉዳይ እንደኔ የሚቃወሙ ሰዎች ጋር ተነጋገርን። ቅድሚያ ማለት ነው እዚህ ታች ያለ አንድ ምስጦፋ ታደሰ የሚባል ሰፊ መሬት ነው ያለው። ከኔ በጣም ጥፍ የሚበልጥ ማለት እሱ አጣፋ በዶዘር ነው የቆፈረው ያው እኔ አቅሜ ጋር ሆኖ እንደምታየው ጉልጭመዋለ እንዲደርቅ በያስቀመጥኩት እሱ እንትና ያስቆፈረው ሽንኩራ ገዳ ነው የተተከለው ማለት ነው አሁን እየደረሰ ነው ሽንኩራ ገዳ ሙዝ አቮካዶ ብርቱካን ሌሎችም ይሆኑ ከአዲስ አበባ እንትጭ ነው የሚወጡ ፍራፍሬ ላይ ባህር ዳር አበይን ያለሰ አና ዳር ተቀምጠ ይሁሉ መሬት ይያለነ ግን ፍራፍሬ እንኳን አመርተን ለባህር ዳር መመገብ አልቻለም እኛም እናመርተው የሚገለው እንጨትን በመሆኑ ማለት ነው ተነጋግረን ጠየቅን ምርት ዘር እንዲመጣልን ግብርና ባለሙያ መደበልን በጣም አግዘውናል ያው በገንዘብ ነው የገዛነው
የባህር ዳር ከተማ አስተዳደር ግብርና መምሪያ ያትክልትና ፍራፍሬ ባለሙያ አቶ ሞላልኝ መንግስቱ እንደሚናገሩት ያቶ በላይን ተመክሮ ወደ ሌሎች ቀበሌዎች ማስፋፋት ጀምረናል ውጤትም አግኝተናል ለያሉት
መጀመሪያ ለሙያተኛ ስልጠና እንሰጣለን ሙያተኛውን ጨምሮ አስተዳደሩ እንደሞ ስልጠና እንሰጣለን አሁን እንደዚህ ያሉትን አስተዳደሩ ስልጠና እንሰጣለን ከዚያ በኋላ ወደ ተግባሩ እንገባለን አሁን ሁለት አመታችን ነው እየተሰራ በአምናው አመት እስከ 40 ምንጭ ድረስ የጉዞ ጉብኝት አድርገን አስተዳደሮችና ሙያተኞችን ሙዝን የ40 ምንጭ ላይ እንዲያው የማድረግ ስራ ከዚያ የመጡት አርሶአደሮችና ሙያተኞች ሙዝን በስፋት እንዲሰሩ ከማድረግ አቋያ ሰርተናል ወደ 10 ቀበሌዎች ላይ ሙዝን ባምነው አመት ሰርተናል ያንን ደግሞ ዘንድሮ ቀጥለንበታል
እንደ ባለሙያው ገለጻ ጫት ሁለት ከባድ ጉዳቶች አሉት ያሉት
አደጋው ምን መሰለሽ ጫት 2-3 ቀን ሊረጭ እንትን ሊለቀም 2-3 ቀን ሲሆን ጫቱ ኬሚካል ይረጫል የፈንገስ መከላከያ ወይ የተባይ መከላከያ ይረጫል ያኔ በሶስተኛ ቀኑ በሁለተኛ ቀኑ የጫቱ ላይ እንትኑ ቀጠሉ ያምራል ያ በቀጥታ ይቦጠቦጣል ላይው እንዳማረ ማለት ኬሚካሉ ግን አለ
ይቆረጣል
ያ ይቆረጥና ይሸጣል ተጠቃሚ ማህበረሰብ ወደ ሆዱ ነው የሚያስገባው በቀጥታ ስለዚህ አሁን ማህበረሰባችን ጫት ብቻ አይደለም እየጎደለ ኬሚካል ወደ ሆዱ ያስገባል ወደ ሰውነቱ ያስገባል ማለት ነው ይሄ አንዱ ከፍተኛ አደጋ ነው ማለት ነው
በባህር ዳር ከተማ አስተዳደር በእርሻ ከሚሸፈነው 15000 ሄክታር መሬት ውስጥ 1300 ያሉ በጫት ማሳ መሸፈኑን ከባለሙያው መረዳት ተችሏል። አስቴር ምስጋናው ከባህር ዳር።
አስቴር ምስጋናውን ለዘገባው እናመሰግናለን። በመንግስት ትምህርት ቤቶች የዘንድሮ የትምህርት ዘመን ሊጀመር ጥቂት ቀናት ቀርተዋል። ታዲያ በዋዜማው መልካም ነገር ተሰምቷል። የአዲስ አበባ ከተማ አስተዳደር ለ300000 የመጀመሪያ ደረጃ ተማሪዎች ምግብ ማቅረብ እንደሚጀምር አስታውቋል። ኤደን ገረሙ ዝርዝር ጉዳዩን ተነግረናለች።
የተባበሩት መንግስታት ድርጅት በ2030 ካወጣቸው ግቦች አንዱ ዜሮ ሃንገር ወይም ረሃብን ማጥፋት ነው። ይሁንና አፍሪካ በ2030 ይህንን ግብ አትመታም። በተለይም ከሳህራ በታች ሆኖ አገራት ራሳቸውን ሙሉ ለሙሉ መመገብ አይችሉም። ኢትዮጵያም ከነዚህ አገራት መካከል ነች። ድርቅ፣ ረሃብና የዋጋ ግሽበትን ተከትሎ በከተማዎች ላይ የሚታየው ድህነት እያየለ ነው። በዚህም የተነሳ ህጻናት በከፍተኛ ረሃብ ውስጥ ሆነው ወደ ትምህርት ቤት ይሄዳሉ። የአዲስ አበባ ከተማ መስተዳደርም በዘንድሮ በ2012 የትምህርት ዓመት በ415 የመንግስት ትምህርት ቤቶች የሚገኙ 300000 ተማሪዎች የምግብ መመገብ ፕሮግራም በመስከረም ማብቂያና በጥቅምት ወር መጀመሪያ ላይ እንደሚጀምር በቅርቡ አስታውቋል። አቶ ዘላለም ሙላቱ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ምክትል ቢሮ ኃላፊ ናቸው።
እንግዲህ ክቡር ከንቲባው በበላይ አመራርነት የአዲስ አበባ ከተማ አስተዳደርን ትምህርት ዘርፍ ትራንስፎርም ለማድረግ ከፍተኛ እንቅስቃሴ ያደረግን ቆይተናል። ለ300000 የሚደርሱ ተማሪዎች በተለይ ከኬጂ እስከ 8ኛ ክፍል ያሉ ተማሪዎች ምግብ የማጠብ ቃል ተገብቶ እንቅስቃሴዎች ጀምረናል። መጋቢ እናቶችን የማደራጀት ስራ ከሴቶችና ህጻናት ጋር በመሆን የማደራጀት ስልጠና የማስጠት የማንቀሳቀስ ስራዎች ተሰርተዋል። የምገባ ዲዛይን የማሰራት የምገባ አዳራሽ የምግብ ማብሰያ ኪችን ያለበት አጠቃላይ የተሟላ አስተዳደር እንዲኖር እነዚህ ስራዎችን እየሰራን ነው የምንገኘው። በዚህ ሰዓት እንግዲህ ትምህርት ከሚቀጥሉት 2 ሳምንት በኋላ ይከፈታል። ስለዚህ ከዛ በኋላ እነዚህ ለ300000 የሚደርሱ ተማሪዎች የምግብ አገልግሎት መስጠት እንጀምራለን ማለት ነው። ይሄም ለሁሉም የመንግስት ትምህርት ቤቶች ነው፣ ሁሉም ክፍለ ከተሞች ላይ ነው ማለት ነው።
በዘንድሮ የትምህርት ዓመት የአዲስ አበባ መስተዳድር ትምህርት ቢሮ ወደ 600000 የሚጠጉ ተማሪዎች የዩኒፎርምና የትምህርት ቁሳቁስ በነጻ እንደሰጠ የገለጹት አቶ ዘላለም በተጨማሪም በቀን 4,200,000 ብር ሂሳብ ለአንድ ተማሪ 14 ብር ተመድቦ ምግብ የመመገብ እንቅስቃሴ መጀመሩንም አክለውበታል። እንዲሁም በዚህ ፕሮግራም ስር ወደ 10,000 ለሚጠጉ እናቶች የሥራ ዕድል ተፈጥሯል ይላሉ።
አጠቃላይ ያሉን የመንግስት ትምህርት ቤቶች ወደ 488 ትምህርት ቤቶች አሉ። የመንግስት ትምህርት ቤት ብቻ ማለት ነው። ስለዚህ ከነዚህ ውስጥ ለ 415 ለሚደርሱ ትምህርት ቤቶች ላይ ይከፋፈላል ማለት ነው። 373ቱ ሃይ ስኩሎች ስለሆኑ ከ73ቱ ውጪ ባሉ ትምህርት ቤቶች በሙሉ ከ0 እስከ 8 ያክላሉት ምገባውን እንጀምራለን ማለት ነው። እንግዲህ በድርጅቱ በቀን በተማሪ 14 ብር ሂሳብ ነው የሚታሰበው። ይሄን ለ300 ሺህ መምጣት ነው። ክላስ ለነዚህ ልጆች እንግዲህ አንድ እናት ለ30 ተማሪዎች ሬሾ ይወጣ ወደዚህ ኦልሞስት 10 ሺህ ነው። እናቶች ተለይተዋል፣ ስልጠና ወስደዋል፣ በራሳቸውን ካፓሲቲቲ እያደረጉ ነው ምገባውን ለማካሄድ። ተቀጣሪ አይደሉም እነሱ፣ ይከፈላቸዋል። በማህበረት ነው የሚደራጁት። በማህበር ተደራጅተው ነው ምግቡን የሚያቀርቡት። ትርፍም ያገኛሉ፣ አትራፊም ይሆናሉ ማለት ነው። ስለዚህ በዚህ መጠን ውስጥ የተማሪዎች ወላጆች ናቸው የሚንቀሳቀሱት። ለእነሱም የስራ እድል ለፈጠረላቸው ማለት ደግሞ ቁርስና ምሳ ትምህርት ቤት ውስጥ የበላ ራቱን ቤት ውስጥ መብላት የሚችል የስራ እድል ይፈጥራል ማለት ነው። ትውልድን ማሻገር የሚችል ስራ ይሰራል ማለት ነው።
እነዚህ የተመደቡ እናቶች በማህበር ተደራጅተው የተሻለና የተመጣጠነ ምግብ እንዲያቀርቡ እየሰራን ነው ያሉት አቶ ዘላለም፣ ይህ በቀን በተማሪ 14 ብር የተተመነ ሂሳብ ከፍ እንዲልም ከገቢዎች ሚኒስቴር ጋር በመነጋገር በምግብ አቅራቢ ማህበራት ስር ለሚገኙ እናቶች ከገቢ ግብር ነጻ እንዲሆኑ እየሰሩ መሆናቸውንም አክለዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።
ያለ ዕድሜ ጋብቻና የሴት ልጅ ግርዛት ዛሬም ሴት የኢትዮጵያ ሕጻናትን ሕይወት በእጅጉ እየፈተነ ነው።
ይሄ የማሽር ጠባሳ የሚተው ጎጂ ልማድ እንዲቀር ከ2005 የአውሮፓውያን ዓመት ሙሉ በሙሉ እንዲወገድ አዲስ ፍኖተ ካርታ በዓለም አቀፍ ደረጃ ተቀርጿል። መስፍን አራጌ በደሴ ከተማ በፍኖተ ካርታ ዙሪያ ስለተደረገው ውይይት ተከታዩን ልኮልናል።
ኢትዮጵያ ውስጥ ጎጂ ልማዳዊ ድርጊቶች ዛሬም የስጋት ምንጭ እንደሆኑ ቀጥለዋል። እናም የብዙሃን ጤና ይታወካል፣ ማህበራዊ ሕይወት ላይ ጠባሳ ያርፋል። ያልጠና ገላ ለጠና ትዳር ይዳረጋል። ቦርቆ ያልጠገበ ልጅነት የቤተሰብ ኃላፊነት ይሸከማል። በፌዴራሉ ሴቶች ሕጻናትና ወጣቶች ሚኒስቴር የሚኒስትሩ አማካሪ አቶ መብራቱ ይናር፣
ያው ያመለካከት ጉዳይ ስለሆነ ማህበረሰቡ አሁንም ይሄን ከመፈጸም ወደ ኋላ አላለም። በተለይ በአፋርና በሶማሌ የ2016 CSA ጥናት እንደሚያመለክተው የሴት ልጅ ግርዛት ኦልሞስት ወደ 97-96% አካባቢ ነው። ይሄ አሁንም ቢሆን ፈታኝ እንደሆነ የሚያመለክት
ጉዳዩ ያሳስበኛል ያለው መንግስት እንደ አውሮፓውያኑ የዘመን ቀመር በ2025 ላይ ያለ እድሜ ጋብቻንና የሴት ልጅ ግርዛትን አስቆማለሁ የሚል ቁርጠኛ አቋም ይዟል። አቋሙን ወደ ተግባር ለመመንዘር የአምስት ዓመት ፍኖተ ካርታ አዘጋጅቶ በምስራቅ አማራ ከሚገኙ ባለድርሻ አካላት ጋር በደሴ ከተማ ውይይት አድርጓል።
በአገር አቀፍ ደረጃ ሀገራችን የሴት ልጅ ግርዛትንና ያለ እድሜ ጋብቻን ለማስቀረት ዓለም አቀፍ ቃል ኪዳን ገብታለች። ያንን ቃል ኪዳን ለማስፈጸም ያዘጋጀችው ፍኖተ ካርታ አለ። ያ ፍኖተ ካርታ ይዘት ምን እንደሆነ ለክልሉ ተሳታፊዎች በማስተዋወቅ በጋራ የጎጂ ልማዳዊ ድርጊቶችን እንደ ሀገር ብሎም እንደ ክልል ለማስቆምና ለማስቀረት የግንዛቤን ውይይት ለማድረግ ነው ይሄ መድረክ የተዘጋጀው።
እንደ አማካሪው ላለፉት በርካታ አመታት የተደረጉት እንቅስቃሴዎች የተደከመውን ያህል ውጤታማ አይደሉም። ፍኖተ ካርታው የነበሩ ችግሮችን በመንቀስ መፍትሄ የሚያስቀምጥ ብቻ ሳይሆን ለዘመናት የዘለቀውን ጎጂ አስተሳሰብና ጎጂ ድርጊት ከስሩ ነቅሎ ለመጣል የሚያስችል ነው ተብሏል። ከስብሰባው ተሳታፊዎች ሲሰነዘሩ የነበሩ አንዳንድ አስተያየቶች ግን አሁንም የተሻለ ግንዛቤ በመፍጠር ረገድ ቀሪ የቤት ስራ እንዳለ ያመለከተ ነበር። የቤተሰብ ህጉ ጋብቻ ጣሪያ 18 ዓመት ብሎ ቢያስቀምጥም የእድሜ ጣሪያው ወደ 15 ዓመት ዝቅ ይበል የሚሉ የሃይማኖት አባቶች አልጠፉም። ይህን ግን በጽኑ የሚቃወሙት ከኦሮሞ ብሔረሰብ አስተዳደር ዞን ጅሌ ጥሙጋ ወረዳ የመጡት ወይዘሮ ፋጡማ ሲራጅ ናቸው።
ለምሳሌ በእኛ ወረዳ በጤ ቀበሌ እዛ ውስጥ አኗ እዛ ወንድምየው ደፈራ። ከዛ ልዩ በአንድ ጥጃ አንድ ጊደር ተሰጥቶ ደፋፍ ነው አስቀመጡ። ልዩ ግን ፊስቱላ ሆናለች። ጸጉሯ ነው ከላዋ ላይ የወረደው። ያችን ልጅ አዲስ አበባ ወስደን እዛ አሳክምናታል። ያለ እድሜ ጋብቻ ሲወልዱ ራሱ ምጥ ላይ ቦታ መሰፋት በቃ እንዲሁ በነፃ ወይ አይወልዱ ሰውነታቸው ይቀደዳል። አሁን በዚህ ውስጥ የ13 ዓመት ናት። የገዛ ዘመዴ ነች። ስትወልድ አይቻት በዛ በመርፌ ማደንዘጃ ይሁም የለበት እና ይህ ሁሉ ስቃይ መድረስ የሰውነታችን አካል ያለመጥናት ከሁለተኛ ከማህበራዊ ኑሮ መገለላል። ያችን ልጅ ሄዳ ለብቻዋ ቤት ሰርተው ሰገራ ሽንትም አንድ ላይ ነው የሚወጣው ለብቻው ነው ያስቀመጣው እህል ብቻ እንዴ ይሰጣል ወሃም በለዋለ ያርቀው ነው የሚያፈስባል
በሚኒስትር መስሪያ ቤቱ የተሳትፎና ንቅናቄ ዳይሬክቶሬት ዳይሬክተር አቶ ስለሽ ታደሰ ከነታ አባቶችና ከሃይማኖት ተቋማት ጋር ተያይዞ ለሚነሱ የግልጽነት ጥያቄዎች ራሱን የቻለ መድረክ መዘጋጀቱን አመልክተዋል
ሃይማኖታዊ ትምህርቶች አላቸው ክርክሮቹ አሉ አሁንኛ ለምሳሌ ከሚመለከታቸው ሃይማኖት ተቋማት ጋር መነጋገር ከዛ ስሜት ከተከታታዩ ይቶች ምደረጋሉ ክርክሮች አሉበት ስለዚህ ከሃይማኖት አስተምሮ አንጻር ደግሞ እንዴት ነው የሚለውን ደግሞ ከሚመለከተው የእምነት ተቋም ጋር አብሮ ውይይት የሚካሄድበት ነው
ወይዘሮ ፋጡማ የሚመለከታቸው አካላት የችግሩን አሳዛኝነት የጉዳዩን አሳሳቢነት እንዲረዱ ቢሆን ያሉት ምክር አላቸው
መንግስት የሃይማኖት አባቶችን በፊስቱላ ሆስፒታል ያሉትን ህፃናቶችን ያሳዩአቸው ቢረዱ እንደው ታዋቂ ነን የሚሉት ከክርስትና ከሙስሊም ከተለያዩ ሃይማኖት ካለው ላይ ማለት ነው ወስዶ እዛ ላይ የተኙትን ሴቶች ህፃናት ቢያሳዩ ቢረዱልን
ያለድሜ ጋብቻና የሴት ልጅ ግርዛት አሳሳቢነቱ በተለያዩ መድረኮች ተደጋግሞ ቢወሰም በተለያዩ መገናኛ ብዙሃን በስፋት ቢዘከርም በመንግስት በኩል የተሰጠው ትኩረት አናሳ መሆኑን የጠቆሙ አልጠፉም እኒህ ወገኖች እንደሚሉት በአነስተኛ በጀት በአግባቡ ባልተደራጀ መዋቅር ነባሩን ችግር መቅረፍ መጪውንም ተጽዕኖ መቋቋም ይከብዳል ባይ ናቸው
በእርግጠኝነት ለመናገር ወደ 2.7 ቢሊዮን ብር ነው የሚያስፈልገው ለአምስት ዓመት እንደ ሀገር ማለት ነው 2.7 ቢሊዮንን ለአመታዊ የሀገሪቱ በጀት ብታካፍሉ የአመታዊ በጀታችን ወደ 380 ምናምን ቢሊዮን ነው ለአመታዊ እንኳን ብቻ ብታካፍሉት ለዛን 1% ነው ለአምስት ዓመቱ ብታካፍሉት ደግሞ 0.000% ነው ወደ ታች የሚመጣው
ራሱን አርአያ ያላደረገ አመራር ሌሎች ላይ እንዴት በጎ ተጽዕኖ ማሳረፍ ይችላል የሚል ጥያቄም ተነስተዋል
አመራሮቻችን ትምህርት ቤት ጨርሰው ዩኒቨርሲቲ ጨርሰው የመጡ ሰዎች ሁሉ ትንንሾቹ ልጅ ነው የሚያገቡት እነሱስ ቢታዩ ክልል በለው ዞን በለው ወረዳ በለው እነዚህ ሰዎች ህፃናቶች ነው የሚያገቡት እኛም ደግሞ እንዳደረጃጀት እንዳንታገላቸው ከላይ ኮራ አመራር እነሱ ናቸው
ያሉት ጥብረቶች ይጠናከሩ ፍኖተ ካርታው ላይ ያሉት ስትራቴጂዎች በትክክል ተግባራዊ ይሁኑ ከተባለ እነዚህ ሁሉ የሚለዩበት ማለት ነው ተምሳሌት መሆን አለባቸው ለሌላው ማሪያ መሆን ይገባል ይጠይቃል ይሄ እንግዲህ አሁን የኮሚኒቲ አዌርነሱ ያደገ ሲመጣ በተለይ ሚዲያው ደግሞ ትልቅ ሮል ኖሯል
ለችግርም ውስጥ ሆኖ ለሌሎች የሚጠቀስ በጎ ተግባር አርአያነት ያለው እንቅስቃሴ ያደረጉም አልጠፉ በሰሜን ሸዋ ዞን የመርሃ ቤቴ ላይ ቤት ወረዳ ለዚህ ጥሩ ማሳያ ነው የወረዳው ሀገረ ስብከት ቤተ ክህነት ዋና ስራ አስኪያጅ መላከ ሰላም ጳውሎስ ደምሴ
ያለድሜ ጋብቻ ቤተ ክህነቱ ከሚሰራው ስራ ጋራ አብሮ በተጓዳኝ እንደ አንድ የስራ ክፍል አድርገን በወረዳው ካሉት የመንግስት አካላት ጋራ በተቀናጀ ሁኔታ አብረን እየሰራን ያለ ነው በእንደኛ ወረዳ አሁን የሃይማኖት አባቶች ካልፈቀዱ የሃይማኖት አባቶችም በቦታው ላይ ተገኝተው ካልባረኩ ጋብቻው አይፈጸምም
ተሳታፊዎቹ ወደ አካባቢያቸው ሲመለሱ በስብሰባው ላይ የተነሱ ቁም ነገሮችን ወደ ተግባር በመለወጥ ለለውጡ አጋዥ እንደሚሆኑ አረጋግጠዋል ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ
አድማጮች ያዳመጣችኋላችሁት ከአሜሪካ ድምጽ ሬዲዮ የምትተላለፉላችሁ ጋቢና ቪኦኤ ነው መጫችሁ ሳደረጋችሁ እናመሰግናለን
ቀጣዩ መሰናዶው የዘጋቢዎች መስኮት ነው ወዴት ነው ዛሬ የምናቀነው
ዛሬ እንግዲህ ወደ መቀሌ ከተማ ነው የሚወስደን በዚያ የወንድማማቾቹ አጋዜና ፍጹም ገብረመድህን እንተዋወቃለን አጋዜና ፍጹም በመንገድ ዳር ላይ በቀለሷት የፈጣን ምግቦች መሸጫ የሚያደርጉትን የንግድ እንቅስቃሴ ተመለከተው ሙልጌታ ጽባ ቀጣዩን አሰናድቶልናል
አጋዚ ገብረመድህን ከአክሱም ዩኒቨርሲቲ በ2010 ዓመተ ምህረት ነበር በዲግሪ የተመረቀው ወንድሙ ፍጹም ገብረመድህን ደግሞ በመቀለ ከተማ ካሉት የምሽት ክለቦች በአንዱ ላይ በምግብ ሰሪነት ተሰማርቶ ነበር አጋዚ ከዩኒቨርሲቲ ከተመረቀ በኋላ ስራ ማፈላለግ ጀመረ ግን ሊያገኝ አልቻለም ከወንድሙ ጋር በመመካከር በመንገድ ዳር ተንቀሳቃሽ ኩሽና ሰርተው ቶሎ የሚደርሱ ምግቦች ወይም ደግሞ ፋስት ፉድ ሰርተው ለማቅረብ እንቅስቃሴ መጀመራቸው ነው አጋዚ የሚናገረው
ኢንተርኔት ላይ እናይ ነበር እንደዚህ አይነት ፋስት ፉድ ትራኮች ሌላ ሀገሮች የተለመደ ነው ጎግል ያደረግን እናይ ነበር ብዙ ጊዜና አስተባቡ ነበርን ከዛ ነው ወደ ተግባር የቀየርነው እና ወደ ተግባር ስንቀየረው መጀመሪያ ትንሽ ቻሌንጅ ነበረው ብዙ ሰው እንደዚህ አይነት ለማስራት አስበናል ስንለው ከብዳል ትንሽ አልተለመደ ምናምን ይላል ግን እነሱ ብሎክ አድርገን ደፍረን ወደ ስራ ገባን
ያጠራቀሙትን ብር እንዲሁም ብድር በመጨመር በ130,000 ብር ወጪ ተንቀሳቃሽ ኩሽና ሰርተው ምግብ በመቀለ ጎዳናዎች ማቅረብ ጀምሯል ስራውን ከጀመሩት 4 ወራት እንደሆነ የሚናገረው አጋዚ በአሁን ጊዜ ምርቱን እየተወደደ መሆኑን ይገልጻል
ህብረተሰቡ መልክ የመጀመሪያ ቀን ስንጀምር ስጋት ነበር ህብረተሰብ ይቀበለዋል ወይስ እንትን ይለዋል ብለን ነበር። ከዛ መጀመሪያ ቀን ስንጀምር በቃ ካንዳን ብዙ ሰው መጣ እና ሳይው በጣም ንጽህና የእንትኗ የስትሪት ክችኗ የፍጥራ ቋን አሰራርም በንጽህና ነው የተሰራችው። ኤክስተርናሏ እስከ ውስጡ ማለት ነው ሁሉ ነገር ንጽህና አለው። ኢቭን ሼፉ ሲሰራ በጓንት ሁሉ በንጽህና ነው የሚሰራው። በውስጥ ያለው እቃዎችን በንጽህና ነው የሚጠበቁት። እና ሰዎች በጣም ወደውታል። ሰዎች የሚጠቀሙት የቢሮ ሰራተኞች አሉ። ቶሎ ወደ ቢሮ እንዲገቡ በዛ ሲያልፉ ተጠቅመው ይሄዳሉ። ታይማቸው ሴቭ ያደርጋላችሁ። በዛ ላይ ኮስቱ ፌር ነው። እናዘጋጀው ምግብ ፋስት ፉድ ነው። ፋስት ፉድ ማለት ላይክ በርገር እነዚህ ቀለል ያሉ ሳንድዊች ምናምን ኩራሳንድ ከቺዝ ጋር ምናምን ቶሎ የሚደርሱ ነገሮች ቺፕስም አለን ሼክም እናዘጋጃለን። እና ፒዛ አለ እሱ ትንሽ ደቂቃ ይፈጃል። ወደ ማታ ሲመሽ ይመጣሉ ካስተመሮች አሉ የተወሰኑ ብዙ ሰዎች ይጠቀማሉ። እና ብዙ ሰው ወደውታል። አዲስ ስራ ኢንተርፕረነር የስራ ፈጠራ በመሆኑ በዛ ላይ ሰዎች አቀባበሉ ደስ ይላል።
ፍጹም ገብረ መድህን በበኩሉም እሱና ወንድሙ በጋራ ስራውን ከጀመሩት በኋላ የነሱን ስራ አይተው ሌሎች ወጣቶች ተመሳሳይ ስራ በከተማው እንደጀመሩ ተናግሯል። ደንበኛ በየጊዜው እየጨመረ ነው ያለ ፍጹም በቀን ከመቶ በርገር በላይ እንዲሁም ሌሎች ምግቦች እንሸጣለን ብሏል።
ውጭ መብላት ማለም ብዙ እንትን አይደለም ነበር ሰው አሁን ግን አርፍ ነው ሁሉ ሰው ለምዶታል ይጠቀማል። ብዙ ቴካዊ ወስታል ወደ ቤቱ እዚህ ደግሞ ይጠቀማል ማለት ነው። ዴሊቨሪም ወደ ቤት እናደርሳለን። ማለት ኮንሰርት እና ስቴዲየም እንሄዳለን። ኤግዚቢሽን ምናም ሲለው የሆነ ቃ ሰው የሚሰበስበት ኮንሰርት ነገር ምናም ካለ እንሄዳለን። ሁሌም ቆንጆ ስራ ነው የምንሰራው። ሰውም ይወደናል ስራችን ስለሚያውቀው። ዋጋችን ደግሞ ከሌላው ሲነጻጸር በጣም ቅናሽ ነው። የኛ ኳሊቲው እንዳለ ሆና ማለት ነው። ከዛ ለዛ ነው በጣም የሚወደው ሰው ማለት ነው።
ከሁሉም በላይ ለንጽህና ነው ትኩረት አድርገን የምንሰራው ብሏል ፍጹም።
ከማንም ከምንም በላይ ትኩረታችን እዛ ጽዳት ላይ ነው። እኛ ማለት ነው ሁሉ ቤት ተዘጋጅቶ የሚመጣው ሚዛን ፕላስ ተደርጎ የሚመጣው እዛ ቤት ነው በደንብ ተጸጥቶ ያ ስኳዴላው ሳይቀር ምንም ሁሉ ነገር እዛው ጸጥቶ ነው የሚመጣው። እኛ የጥብሰን መስጠት ብቻ ነው ኦፕን ኪችን ስለሆነ ሁሉ ሰው ስንሰራ ሁሉ ሰው ስለሚያየን ማለት ነው ትኩረታችን ንጽህና ነው ማለት ነው።
ከአጋዚና ፍጹም ተንቀሳቃሽ ኩሽና በተደጋጋሚ ምግብ ገዝቶ እንደሚጠቀም የተናገረው ቴድሮስ ታደሰ የተባለ ወጣት ስራውን ለሌሎች ወጣቶች አርአያ የሚሆን ነው ብሏል።
እዚህ መቀሌ እንደዚህ አይነት እንትን አይቻላቅም ስትሬት ኪችን ያው የመጀመሪያ የነሱ ክሬቲቪቲ ነው። ዋጋውም በጣም ፌር ነው። ያው ሌላ በርገር ሃውስ ምናምን ከፍለው ዋጋ በጣም ዝግተኛ ነው እና እዚህ ስትሬት ኪችን ማለት ነው። እና ጥራቱም በጣም አሪፍ ነው። አሪፍ ሰርቪስም አላቸው። በጣም ሞቲቬሽን ነው ለወጣቶች። ስለዚህ ብዙ ወጣቶች ሌላ ቦታ ከሚውሉ እየሰሩ ለሌሎችም ማስተማሪያ ነው ያስባለሁ።
በቀጣይ ተጨማሪ ተንቀሳቃሽ ኩሽናዎች በመክፈት ስራዎቻቸውን ለማስፋት እንደሚሰሩ ነው አጋዚና ፍጹም የሚናገሩት።
እንደዚህ አይነት ነገር በዚህ ሀገር ብዙ አልተለመደምና ሰው እንዲለምደውና እንደዚህ አይነት ስራ እንዲስፋፋ ፋስት ፉድ ትራክ ባት በሌላ ሀገር በጣም የተለመደ ነው። በዋጋ አንጻር ደግሞ ፌር ነው። ከዛ በዛ በተጨማር ደግሞ ሰው ሰዓቱ ሴቭ ያደርጋል። ወደ ስራው ቶሎ እንዲገባ የሆነ ነገር ለእንትን ለቸኮለ ሰው በጣም ምርጥ እንትን ነው እና እንዲስፋፋ እቅዳችን እንደዚህ አይነት ፋስት ፉድ ትራኮች ከተማ ላይ እንድናስፋፋ ነው እቅዳችን።
ቆንጆ ስራ ስለሆነ ብራንዳችን እናስፋፋዋለን ብለን ነው አስበው። ይሄ ብራንድ ስትሬት ኪችን ብለን ነው ብራንዳ ያወጣነውና ይሄ እንደዚህ ዲዛይን ራስ ሆኖ በየክፍለ ከተማው እናስፋፋዋለን።
ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
አድማጮቻችን አብራችሁን ስለነበራችሁ እናመሰግናለን። ፌስቡክ እንዲሁም በትዊተር ላይ አስተያየታችሁ መስጠት ትችላላችሁ። አብረናችሁ የቆየነው ሀብታሙ ስዩምና
ኤደን ገረመው ነበርን። እንዲሁም ወክቢል ያቤሮ ዝግጅታችን ሲያቀናብርልን ነበረ። እናመሰግናለን። መልካም ምሽት ይሁንላችሁ። ማይረሳም ያው ዳመ